መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 17 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ህዳር 17 ቀን 724 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
የሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ የአርብ ህዳር 17 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ተለብሰው የላት ተከናነበው አማራት ተለብሰላት ተከናነበው አማራት ዘረኛውን ኮሎኒ ሊገልጸዋል። አሻግራቸዋለሁ ብሎ አገርን ገደል አፋፍ ካደረሰ በኋላ ጦርነት ገባው ብሎ ህዝብ በቆራጥነት በቃብር ከቶት የነበረውን አውሬ ቡድን ከተማ እየለቀቀለት አዲስ አበባ ጥግ ካደረሰ በኋላ ተውኝና ጦሩን ግንባር ሄጄ ልምራ ብሎ ቡራ ከረዩን ለዓለም አሰምቷል። ኮሎኔሉ ቢቀደድም በጦር መሪነት ሆነ ወታደራዊ ሳይንስ አዋቂነት ይህ ነው የሚባል ስም የለውም። ስራው ተራሰላይነትና ዘረኝነት ሆኖ ነው የባጀው። የጭንቀት ጊዜ ኢትዮጵያዊነትም ሆነ ተዋጊሉም ባይነት ከችግሩ አያወጣውም። ተዋጊነትም ሆነ አዋጊነት ለሶፋፋኖች ቁጭ ስኳዶች ለምንላቸው አይሆንም። ጦሩን ልምራ ማለቱ የሚሆን ባይሆንም ሊሆንም የሚችል አይደለም። ጦርነት መሸተርና ቆይቆ ባጥልቆ ኮማንዶ ነኝ ማለት አይደለም። ወንያቸው ቢደነቅም ስልጣና ሆነ አቅምም የሚያንሳቸው አዛውንቶች ለአረመኔ ወያኔ ገቺዎች መሆን የሚችሉ አይመስልም። ከኮሎኔሉ ዙሪያ የከበቡትም የሚንጣጡት ዶክተሮችና ፕሮፌሰሮች ከተራው ወኔ አንጻርም ረሃብተኞች ናቸው። ስምና ወቅት መረጃ እንጥራንዴ ይሁን እንበልና ኮሎኔሉም ልዝመት ማለቱ የሩጫው ባለቤት ሻለቃ ኃይሌም አጅባለው ማለቱ በደፈናው በጊዜው ባይመጣም ደግ ነው ብንል እንኳ ምን ሊፈይደስ ይችላል? መደረግ ያለበትስ ምንድነው? ህዝባዊ መነፋሳትና መሰለፍ መቼስ እንዴትስ በማንወሪነት ህዝብና አገርን ትላንት ለውድቀትና ድቀት የዳረጉ ኃይሎች በነጋታው ለሀገር ስርየትና መሪና ጠበቃ ሊሆኑ አይችሉም። በአቋም ደረጃ ለምሳሌ የወያኔን አቋም በረጅሙ ሲያንጸባርቅ የባጀው ሯጩ ኃይሌ ገብረስላሴ በጸረ ወያኔው ዘመቻ ሰለፋለው ሲልም ብንገረም ወይም ብንጠራጠር የሚያነጋግር ባይሆንም ቁም ነገር አይደለም። ቁም ነገሩ አገዛዙን ነው የሚመለከተው። ገዢ መንግስት ነኝ ባዩን ነው የሚሉትንም የወያኔን ስርዓት የወያኔን ህገ መንግስት አክብሮ የያዘና አትነኩትም ያለው ያው ዘረኛ ኃይል ሊያፈርሰው ሊቀይረው አይችልም። ኢትዮጵያን የጎዳት ይህ ነው። በአሜሪካ ሻጥር የወያኔ ማስወገጃ ትግላችን ተደናቅፎ እርስ በርሱ እንዲሉ ግደይ በጃቤሳ ሲተተካ እንጂ የፈለግነው ስርነቀል ለውጥ እውን አልሆነም። ስርነቀል ለውጥ አትበሉም እስኪሉን ድረስ እንኳን ስርነቀል ለውጥ ጥገናውም አልሆነም። አዲስ ፈሪጥ ያገኙ የመሰላቸውም አብዮትና ስርነቀል ለውጥ ማለት ራሱ ሐራም ስህተት ነው ሲሉን ተደመጡ። ኮሎኔሉ ሰዳቂ ከመሆን ማለፍ አልቻለም ማለትም ይቻላል። የህዝብን አንድነትና መነሳሳት የሚፈራው አገዛዙ ራሱ ነው። አማራው ከታጠቀ ከተጠናከረ የሚለው ከወያኔ ይበልጥ ያስፈራቸዋል። መሽቶ ሲነጋም በልብ ልባቸው ከወያኔ ጋር በዘረኝነት ይሰምራሉ። ጦሩን ያዳከሙላቸው እነሱ ናቸው። በስተመጨረሻ እንዘምታለን ሲሉ ብዙ ፋይዳ የለውም። ህዝቡ በራሱ ተማምኖ መታገሉ ነው ለሀገር አድኑ ትግል ዋስትናው። ዘረኛና ቡከን ተሰባስቦ ጦር ሊመራ አይቻለውም። ወያኔ ከሞት አፋፍ ተመልሶ እንዲያንሰራራ የረዱት ኃይሎች ተገልብጠው ወያኔን አጥቂ አቸናፊ ሊሆኑ አይችሉምና ህዝቡ መተማመን ያለበት በራሱ ኃይልና ድርጅት ላይ ብቻ መሆን አለበት። ጸረ ወያኔውን ትግል አሸናፊ ለማድረግ የጎደለው የኮሎኔሉ አመራር አይደለም። የኮሎኔሉን ዘረኛ እና ወልጋዳ አመራር አስወግዶ የህዝብ ልጆች ጀግኖች ፋኖች በሚገባ ታጥቀው በቆራጥ የሚፋለሙበትን ሁኔታ እውን ማድረግ ነው የሚያስፈልገው። ከድል አፋፍ አፈግፍጉ የሚል የጦር አዛዥን ትግሉ አይሻም። እዚህ የለንም አልተቀበልንም በሚል ለወያኔ መፈንጨት እድል መስጠቱ ማክተም አለበት። ህዝብን የዶሽቃና መድፋ ጭዳ ማድረግ መቆም አለበት። ፋኖን ማደናቀፍ መበተንም እንዲሁ። ይህ ከተረጋገጠና ህዝብን መሻጠሩ ካቆመ ወያኔን መቀሌ ከተወሸቀበት አውጥቶ የቀጣው ህዝብ የድል ባለቤት መሆኑ ጥርጥር የለውም። በባዕድ መሳሪያና እርዳታ መተማመንን ትቶ በራስ ህዝብ ላይ እምነት መጣልን ያሻል። ህዝብን ከጀርባ እያጠቁና አቅሙን እያዳከሙ ግን በገቡበት ጦርነት አሸናፊ ሊሆኑ አይችሉም። የስልጣን ጉዳይ ሆነባቸው እንጂ ወያኔን ሊወጉ ፍላጎቱም ወኔውም የላቸውም። በአንጻሩ የኢትዮጵያ የቆዩ ጠላቶች ማለትም ኮሎኔሉ ወደ ስልጣን ያጀበው አምባሳደር ያማሞቶ፣ ወያኔው ብርሃኔ ገብረ ክርስቶስ፣ ከሃዲው አዛውንት ኤፍሬም ይስሐቅ፣ ጠባቡ በቀለ ገለታ፣ አምባሳደር ከድልስቶን እና መሰሎቻቸው በዙም በርቀት ተሰብስበው ወያኔን እንዴት መርዳት እንደሚቻልና እንደሚገባም ተወያይተዋል። ወያኔ ግለሰቦችን ሰብስቦ ድርጅት ናቸው በህብረት ያቆፍካቸው ያለው ልቦለድ መሆኑን እያወቁ ሁሉን አቀፍ የሽግግር መንግስት እነዚህን አቅፎ ኮሎኔሉን እንዲተካ ምኞታቸውን ገልጸዋል። የጦርነቱ አንዱ ትልቁ ጠቀሜታው የኢትዮጵያ እውነተኛ ጠላቶች እነማን እንደሆኑ በግልጽ ማሳየቱ ሲሆን ህዝብም የአገር አንድነትን ለመጠበቅ በጋራ ተነሳስቶ መታገል እንዳለበትም አስተምሯል። ኢትዮጵያ ለማንም ዘረኛ እጅ የምትሰጥ አይሆንም ማለትም ያስደፍራል። የህዝብን የትግል ክንድ የሚያላላ ሻጥር ሁሉ ይቁም፣ አንድነታችን ይጠንከር። ድል ለህዝባችን፣ አገር አድን ትግል።
እግዜር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን سنقرط عسقن سيچنونم اچلن بلهوساس بچا يتنغاغرن راس قنان تتن هلم راس دفتن مقاومن تتن تقاومون تقاومن تنبين راستن لمبين امبي بلن هلم ما چرچرن يهون اشي بلن غش السيو بلن بوست عرن بغنن لك هادي منغا هادر اتركبن የማይቻለውን ይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ
ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
በመጀመሪያ ለፍኖተ ዴሞክራሲ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖተዎች፣ ተውኔት የማያልቅበት ያገዛዙ ቁንጮ ዛሬም የህዝብን አትኩሮት ወደ ራሱ ለመሳብ ፓርክ ከማስመረቅ በቅጽበት ወደ ጦር መሪነት ተሸጋግሯል። ውስጡን ብናውቅም ወደንም ጠላንም በዚህ ጉዳይ ለመነጋገር አስገድዶናልና ተሳክቶለታል ማለት ይቻላል። አረመኔውን የወያኔ ጦር ለመመከት በጦርነቱ ግንባር እየተፋለመ ያለው የፋኖና የአካባቢው ልዩ ኃይል ማጥቃት ሲችል አቅርቦት በመንፈቅ በአማራና አፋር እየተደረገ ያለውን ውጊያ ሁለቱ አካባቢዎች በተለየ ሁኔታ አዋጅ አውጀው እንዲዋጉ በማድረግ ጦርነቱ በእነዚህ አካባቢዎች ብቻ የሚደረግ አድርጎ አሳንሶ በማሳየት ለብዙ ጊዜ ተዘጋጅቶ የነበረንና በሃያላኑ የሚደገፍ መድፍና ታንክ የታጠቀ ወራሪ ኃይል ፋላቀር መሳራ የታጠቁ ለያውም ያለበቂ ጥይት ያማራና አፋር ገበሬዎች ብቻቸውን እንዲጋፈጡት በማድረግ መስራፍ የሚችል ብዙ ህይወት ሲረክፍ ደንታ ያልሰጠው ኮሎኔል ክላሽን ሳይሆን ትራክተር ግዙ ወዘተ በሚሉና በመሳሰሉ ሻጥራዘል ድርጊቶቹ ማጥቃት የሚችለውንና ወያኔን ከተከዜ አሻግሮ መወርወር ይችል የነበረውን አርበኛ በተከላካይነት እንዲዳክር ያደረገው ኮሎኔል ድንገት ተነስቶ ጦርነቱን ልምራ ሲለን ቀንነትና ማንነቱን ማጣጣም ከተለመዱት አሽቃባጮች ውጭ ላለነው እጅግ አደጋች አለም ጅልነት ነው ባይነኝ። አገራችን ማለቂያ በሌለው ጦርነት በትጠመድ የሚወዱና ቀውስን መልካም አጋጣሚ ወይም ትርፋማ ንግድ ያደረጉ ግለሰቦች እስካሉ ድረስ ሰላምና መረጋጋት እንዲህ በቀላሉ የሚገኝ ድል ሳይሆን ብዙ መስዋዕትነትን ጠያቂ መሆኑን መረዳት የመጀመሪያው ርምጃችን ሊሆን ነው። በመሆኑም ምንም እንኳ ኑሮ ሲኤል በትሆንበትም ወጣቱ ትውልድ አገር ጥሎ ለመሰደድ ስለት እንዲያስገባ ሳይሆን ለዚህ አስከፊ የባርነት ህይወት ዳርጎ እንዲያስብ ያስገድደውን ጠባብ ዘረኛ ፍራትና አገሩን ሊያጠፋ ማንነቱን ሊነጥቅ ያሳፈሰፈውን አረመኔ ቅኝ ገዥ ዳግም ለማሳፈር ልክ እንደ ቀደምት አርበኞች አባቶቹ ጨርቄን ማቄን ሳይል ወገብን ጠበቅ አንገትን ቀና ከውርደት በፊት ሞትን ከባርነት ነጻነትን ብሎ በዱር በገደሉ መዋደቅና ያድዋውን ቂም ሊበቀል ውሃ ቀጠነ ብሎ አገር በቀል ባንዳ ጦር ያዘመተውን ኃይል እኛ እኮ ኢትዮጵያውያኖች ነን ሊባል ይገባዋል። ኢትዮጵያ ዛሬም በቁርጥ ቀን አርበኞቿ ነጻነቷን ትቀዳጃለች። ህሊና ግዛቸው ከሰሜን አሜሪካ።
ሰላም ጤና ይስጥልኝ እንደምን አመሻችሁ ድፍረሶችና የዶክተር አብ በፍኖተ ዲሞክራሲ የሚተላለፉ የደብዳቤዎች አምድ አድማጆች በሙሉ ውድ አድማጮች ሆይ የዛሬው መልእክቴ የህያደግ ቁጥር 2 ሆኖ በመሃል አገር ዛሬ ብልጽግና ፓርቲ መሰረትን ባይወቹ ዛሬ ምን የተሻለ አጀንዳ ይዘውልን መጡ? የመሪው አቋም አስተማማኝ ነው ወይስ ፈጣሪያቸው ከሆነው ወያኔስ ጋር እውነት ከልብ ተቃይሟል ወይ ወይስ ያባስና ሊጥላ አድርገው ታርቀው ህዝቡን በለመዱት ቅጥፈት ሊያተራምሱ ታቅደዋል ወይስ ምን ተአምር ሊሰሩ ነው እያልኩ ጀምራለሁ። ውድ አድማጮች ሆይ መቼስ መላና መጨረሻ በሌለው ውጥንቅጥ ውስጥ የገባች ሀገር ዜጋ ሆነን ዛሬ የተለያዩ ኃይሎች ይደመባር መከራና ስቃይ ጭኖብን እየተሰቃየን የምንኖር ህዝብ ሆነናል። ስለሆነም ይህንን የገጠመንን በደልና ሰቆቃ ታሪካችንን በታሪክ ጸሐፊዎች ተጽፎ ቢቀመጥ ለመጪው ትውልድ የታሪክ ማስታወሻና የኢትዮጵያ ህዝብ ማን ወላጅ ማን ጠላት እንደነበረ ለይቶ ለማወቅ ይረዳዋል። በተለይም የወደፊት ዜጎች ጠላትን ለይቶ እንዲያውቁ ይረዳቸዋል። በተለይ በጣም ወዳጅ ናቸው ብለን የተበቀናቸው ሀገሮች ባልተበቀነው መንገድ ጠላት ሆኖ በለሶሳው እሳት እስበሳችን እንድንባላ እንድንገዳደል ያደረጉን የአገር በቀል ጠላቶች ጭምር በታሪክ ተመዝግበው ለመጪው ትውልድ መተላለፍ አለበት። ምክንያቱም ብዙዎቻችን በአፈ ታሪክ በስተቀር ተጽፎ ተዘጋጅቶ የተቀመጠ ታሪክ ባለመኖሩ በዛሬው ላይ ለሰው ልጅ ህይወት ደንታ የላቸው ሰው መስለው አውሬ ዜጎች ከዚህ ሀገር ወዳሉ ህዝብ ጋር ተቀላቅለው ለመኖር በቅተዋል። ስለዚህ ለወደፊት ትውልድ መረጃ ይሁን ዘንድ ታሪክ ጸሐፊው ስራቸውን ሳይዘነጉ ጽፈው ለአንባቢያን እንደሚያቀርቡ ተስፋ አድርጋለሁ። መቼት እግዚአብሔር በደላችን ተመልክቶና ጽናትና ብርታት አድርጎልን እንጂ ጠላትስ ከአቅማቸው በላይ የሆነ ጫና ጭኖብን በሁሉም ረገድ ምርጫ ሳጥተውን ተበታትነን የጠላት መሳቂያ ሆነ የሽንፈት እጅ ሰጪ አድርጎ አገራችንን አንዴ አሮጌት በበላይችን ላይ እንድትፈስ ብዙ ታግለውናል። ህዝቡም ቢዘገይም የጠላት ሴራ ዛሬ በሚገባ ተረድቷል። ከእንግዲህ ሁላችንም ብንሆን 100 አመት ስለማንኖር ለዘላለም የምትኖር ኢትዮጵያን የሚከፈለን ዋጋ ከፍለን ኢትዮጵያ ለልጆቿ አኑረን እኛ ለጥፋት የመጣውን ጥላት ሁሉ መከተን መመለስ አለብን። ይህንን ማድረግ አለብን ብል ካልን መንግስት ድረስልን ውትወታ ወደ ጎን ትተን ዛሬ በውስጡ ሆነው የውጭ ጠላት በአንድ ላይ መሆናቸው ተገንዝበን የከበቡን ጣምራ ጠላቶች በተለይ ለውጭ ጠላት እንደማንበገር መሆን ዛሬ አብሮ ያሉ ጠላት ባንዳዎች ጠንቅቀው ያውቃታል። ከውጭ ጠላት በፊት እርግጠኛ ነኝ እነሱ ቀድሞ ይጠፋታል። እነሱ ይህን ስለሰዱ ነው በተለየ ምክንያት እንቅፋት እየሆኑ ለባዕዳን በር ከፋች ሆነው አገራችንን ትተው ለጠላት ያደሩት። በተያያዘ ምክንያት የውጭም ሆነ የውስጥ ጠላት ቁጥር ስፍር የለውምና ወገን መንግስት ያለ መንግስት ድረስልን መንግስት አስተጣቀን የሚለውን ጥያቄ ወደ ጎን ትታችሁ ቦኒና በጎራዴ ታጠቁ አገር አትበተንም ተረጋጉ የሚሉም የነ ዶክተር አብይ አባዜ ከመሆኑ በላይ አሁን በአይናችን ያየን ካለ ውጭ ምንም ለህዝብና ለአገርደንታ ያለው መስሎ አይታይም መቼም እሱም ሰው ነውና አይፈረድበትም ከብሔር የራቁኝ ነኝ ቢልም በዙሪያ የተኩልኩሉ አውሬ ብሔረሰኞችና የወያኔ አፍቃሪዎች አከራከራቸውን ተሰብሮ ክልል የተባለው አፍርሶ አንድነት መናገያ ይሁንላቸው ዘንድ ሆነ ብለው ወያኔዎች ያስተነገጉትን አንቀጽ 39 ጸረ ኢትዮጵያ ጸረ አንድነት የሆነ ህግ ተሰርዞ ህዝቦች እንደልባቸው የሚኖርባት ኢትዮጵያ ኑራ ማየት የማይፈልጉ ብሔረሰኞች የተከበበ መሪ እስከሆነ ድረስ ዶክተር አብይ የሌላውን ኢትዮጵያዊ ጥያቄ ቅድሚያ ሰጥቶ መልስ ይሰጣል ብዬ እኔ በበኩሌ አልጠብቅም። ተቀንስል ብዙዎቹ እይታ ፈተና ያወደቁ መሪ ይመስላሉ። በምን መልኩ ለምትለው ገነች ሁሉም መልሱ ይህን ይመስላል። ሁሉም ዜጎች በአንክሩ እንደተመለከቱት ሁሉ በአሁኑ ሰዓት በጦርነት እየነደረች ያለች አገር መሪ አይመስልም። የወያኔ የኦነግ ጥምር ጦርነት እሱን የሚመለከት አይመስለውም ወይም እሱ ራሱ በስውር አብሯቸው አትፈርስም የሚላትን ኢትዮጵያ በተዘዋዋሪ እየተዋጋት ያለ ይመስላል። ክረም ያጋቡ ሁኔታዎች በሳቸው ዘይ ይታያል። ጦርነቱ በአማራና በአፋር ክልል ሲደረግ ጦርነቱ የአማራ መኮንኖች መምራት ሲገባቸው በብሔር በሽታ ታሞ ያልዳኑ መኮንኖች መመደቡ ራሱ ጦርነቱ እስካሁን አሳደስ እንዲቆይ አንዱ ምክንያት ሳይሆን አይቀርም። መከላከያው የገፋ ሲሄድ ስልታዊ ማፈግፈግ ወይም መንፋቀቅ እንበለውና እየተባለ ለወራሪው በር እንዲከፈት ማድረግ የመሰለ ጨዋታ ጦሜዳ አሁን እየሰማን ያለው ሌላኛው ጦርነት ነው። መቻው ቆይተኛን ሲቀሰቅስ ሳይሰማም ሆኖ እንጂ ብዙ ዜጎች የመከላከያን ማዋቀር ፈትሽ ብለው ደጋግሞ ቢወተውቱም ሰውየው በችለታና በዝምታ የተካኑ መሪ ስለሆኑ ሁሉም ዜጎች ታዝበው የተወው በመሆኑ ቆራጥ ትዕዛዝ ለሚጠብቁ ወታደር እዛው በሜዳው ላይ እየተፋለመ ለሌላው አርበኞች ሁሉ የሱ ችሎታ ብዙ ዋጋ አስከፍሏቸዋል። እንግዲህ የሁሉንም ልብ የማግዛብር ብቻ ሲሆን የአብይ አማራጭን በተግባር እየታያለው ነገር በአቋሙ ላይ ትልቅ ጥርጣሬን ፈጥሯል። አሁን መጨረሻ ላይ ብንጣላም ብንዋደድም በአይናችን ያየን ህዝብ ሲያልቅ አገር ሲፈርስ እና ብለው መሳሪያ ሳይዙ ወኔውን ብቻ ሳጥቆ ወደ ጦር ሜዳ የገቡ ፋኖ ያለ የሌለውን አስተባብሮ በወያኔ ላይ ሲነሳ መንግስት አስቦ መሳሪያና ስንቅ ማቀብ ሲገባው ጨራሽ ተጠይቆም ዝምታውን መርጧል። በኋላ ላይ ዩሊንታ ይዞት ይመስላል እንደ ቆሎ እየዘገነ 50 ሰጥይቶች አድሏል። እንግዲህ ይሄ 50 ጥይት እስከ አፍንጫው ድረስ ተጣጥቆ ያኔ ጋር ለመዋጋት ቀርቶ የዱር አራዊት ለማደን እንኳን ስለማይበቃ እነዚህ የሰዋውሪዎችን እውነት ከልብ ማሸነፍ ከተፈለገ መንግስት ለስብ ጥያቄ ይሮሮ ካለ ምንም ማመንታት በአግባቡ ህዝቡ ለጠየቀው ጥያቄ መልስ ማግኘትና መታጠቅ አለበት። ምናልባት ጠባቦችና የወያኔ አፍቃሪዎች ባላቸው ሰፊ እድል ተጠቅመው ጦርነቱ የኛ ተቀናቃኝ ብሔሮች መካከል እንጂ የኛ ብሔር አይደለም ብለው አስበው ለአማራና ለአፋሮች መሳሪያ እንዳይሰጥ እንቀፋት የሚሆኑ ካሉ የ83ቱን ጽዋ መልሶ ይቀምሷታል እንጂ አድሪዎቹ እድል ካገኙ ለማንም አይመለሱም። ለነገሩ ወያኔዎች ዘንድሮ እንደድሮ የሚቀማቸውም አይመስልም። ቢሆንም ግን አገር አትፈርስም ወያኔ ስሙ ተቀይሮ ጁንታ ሆኗል በማለት ህዝቡን ለሌለኛው ባርነት አሳልፎ ለመስጠት የሚሞከሩ ይኖር ይሆናል። ይህ በእንዲህ እንዳለ ከህዝብ ዕቅና ውጪ የሚደረግ ምስጢራዊ ስምምነቶች በየጊዜው ለህዝብ ይፋና ግልጽ መሆን አለባቸው። አለበለዚያ በሚስጥር የተደረጉ ስምምነቶች ካለቁ በኋላ ይፋ ሆኖ አገርና ህዝብን የሚጎዱ ሆኖ ከተገኙ ይህ በየጊዜው በደልና ሞት የሚፈራርቅባት ዝቁጥር ጎርፍ ሆኖ የተነሳለት ማንንም አይመረም። ወነሰኛ አቅርዳል መንግስት የሚከሆነ በህረሰኝን አመልካከት ወደ ጎን አድርገው ለአገርና ለህዝብ ደህንነት ዋጋለው ለሚለው ዜጋ ሁሉ መንግስት ካስተጣቀ ውጤቱ አሁን ከመናየው በላይ ይሆናል። ከመራውያን ጋርም አገሪቷ ከዚህ በፊትም የምትከተለውን አይነት የገለልተኛነት ፖሊሲ ብትከተል ይበልጥ የተሻለ ይሆናል። ይህ አሁን የአሜሪካ ወጣናት ልክ የራሳቸውን 53ኛ ሴት አድርገው ለማዘዝ ያላቸው አዝማሚያና አካሄዳቸው ማስቆም የግድ ይላል። እነሱ የራሳቸውን 350 ሚሊዮን አብርተው አጠጥተው የተረፈውን የምግብ እርዳታ እያሉ ከእርዳታቸው ጋር ነገር እያበሉን ፍዳችን ያሳዩናል። መቼስ አሜሪካ የኛን ህዝብ በጩኸት ለመስማት ፈቃደኛ ለመሆኗና ከወያኔ ጋር ያላትን ፍቅር እስከምጨርስ ያበጠ ይፈነዳል እንጂ እርዳታቸውን ቢሆን ባፍንጫችን ይውጣ ወግዱልን። ዘጠኛ ሞት ቢመጣ አንዱን ግባ በሉልን እንዳሉት ሁሉ ከእንግዲህ ከዚህ የባሰ ምን ይመጣል? አሜሪካኖች እኛ ኢትዮጵያውያን በቀና መንፈስ እያየናቸው እነሱ ግን በክፉ ቀን ክፉ ክፉኛ የጠላት ሀገር ሆናለች። እንዲሁ በትንሹ ህዝባችን ለአሜሪካ ምን ያህል ፍቅር እንደነበረው ለመግለጽ ያህል ድሮ እናቶች ከረገዙ ወልጃቸው ሲደርስ ወደ ቤተሰባቸው ይሄዱ ነበር። ዛሬ ግን ያቀርሶ ለመውለድ ያለው የሌለው ወይም ወደ አሜሪካ መጥቶ ይወልዳሉ። ይህ ማለት እንግዲህ ተመልከቱ ለዚህ ሀገር የኛ ህዝብ ምን ያህል ክብርና ፍቅር እንደነበረ ያሳያል። ወገኖቼ እንግዲህ እነዚህ ነገሮች እንዲህ ከሆኑ እናቶች እባካችሁ ጻናትና ጻናትን ገና ከሆድ ሳይወጡ አታንገላቷቸው። በተረገዙ በዛገር ይወለዱ እድላቸው የትም ይወለዱ አብሪ ይወለዳል እንጂ አሜሪካ ወይም ዩሮፕ ስለተወለዱ ከማንም አይበልጡም ከማንም አንሱም። ማን ያውቃል ሌሎች ወደፊት ከውጪ ለመውረድ ወደ ኢትዮጵያ የሚመጡበት ጊዜ ይኖራል። በፊትም መጥቶ ይወለዱ ይኖራሉ። በሌላ በኩል ግን ይህን እየጻፍኩኝ ሳለው ጠቅላይ ሚኒስትሩ ወደ ጦር ግንባር ሊዘምቱ ተነሱ የሚል ዜና ሰማሁኝ። እንግዲህ እንዲህ አይነት ውሳኔ መወሰን የነበረበት ከ8ና 9 ወር በፊት ቢሆን ይህንን ውሳኔ ወሳኝና ወሳኞቹ የራሳቸው አጀንዳ የነበራቸው ይሆናሉ። ያ አጀንዳ በአሁን ሰዓት በአንድነትና በጸራ አንድነት ላይ በሚስጥር በተደረገ ስብሰባ የፕሮቴስታንት አማኝ ቄሶች ግፊት ኢትዮጵያዊነት ጋር ገኖ አሸንፎ ነው ስለወጣ ይመስለኛል። ዶክተር አብይም በዚህ በ11ኛው ሰዓት ላይ ይህንን ውሳኔ የወሰኑትና እንደ ሚኒስትር ኮሌክተር ሜዳ ያመሩት ባጭሩ ፈረንጆቹ ጉድ ፎር ዩ ይላሉ። እኔም ጉድ ፎር ሂም ይላሉ። የዛሬውን መልእክቴን እዚህ ላይ እቋጫለሁ ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የደብዳቤዎች አምጥ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረስ። ትላንትናን ደግሞ ዛሬ መኖር አጥፊ ሞኝነት ነው። በተለይም ትላንት ዘረኝነት በወያኔ ሰፍኖ የተሰቃየንበት እስከነበረ ድረስ መንጌ የሚሉ ወራዳዎችን ማስተናገድ ተገደን እንደነበር ነው። ዛሬም ደግሞ የመርዘኛውን ወያኔ ወደ ስልጣን መመለስ የሚመኙ አሉ። ወያኔ ካልሆኑ በስተቀር ምክንያታቸውን መረዳት ያዳግታል። በህዝብ ትግል የወደቀው እንዲነሳ መፈለግ ከአጥያትም በላይ ወንጀል ነው። አገርን በጣም የሚጎዳ ስለሆነም ወያኔ ላይ በሙሉ ኃይል ከመረባረብ ሌላ አማራጭ የለንምና ይህንን እርኩስ ጸያፍ ኃይል ለመደምሰስ በጋራ እንነሳ ሲሉ 10 አለቃ ብሩ ጸጋው ከሰሜን ሸዋ ደብዳቤያቸውን አጠቃለዋል። ሰላም ፍኖቶችና ውድ አድማጮች፣ በአሁኑ ጊዜ መንትያ የኢትዮጵያ ዋና ጠላቶች ዘረኛው የአራት ኪሎ አገዛዝና የትግራዩ ከሃዲ ወያኔ ናቸው። እነኚህ በአገራችንና በህዝባችን ላይ ያደረሱት ያለው ውድመትና ጭፍጨፋ የአገራችንን ህልውና በታሪኳ ለመጀመሪያ ጊዜ በከፍተኛ አደጋ ላይ ጥሎታል። ለዚህም ተጠያቂዎቹ ከላይ የጠቀስኳቸው ዘረኛ ጣምራ ጠላቶቻችንና ግብረበላ ከሃዲ ባንዳዎች መሆናቸው አለ የሚባል ጉዳይ አይደለም። ለዘመናት ታምቆ የነበረው እምቁ ህዝባዊ ቁጣ ሲፈነዳ ጨቋኙን ወያኔ ወገቡን አሽመድምዶ ከስልጣኑ የገረሰሰው ህዝባችን የተዋደቀለትን ስልጣን ባሻጥር ተቀምጦ የኦኖጉማው ተረኛ እንዲረከብ ተደረገ። ይኸው ተረኛ ኦሮሞማ አገዛዝ ደግሞ ሊሞት ሲንጠራወዝ የነበረውን ወያኔ ከሞት አድኖና ይበልጥ በገንዘብ ረድቶና በትጥቅ አጠናክሮ አሁን ለደረሰብን ውድመትና ሰቆቃ ዳርጎናል። ጠላት ስንል ምን ማለታችን ነው? በአገርና ህዝብ ላይ መጠነ ሰፊና አስከፊ ጥቃት ላደረሰ ግለሰብ አገዛዝና ተቋም የምንሰጠው ስያሜ ነው። ታዲያ እዚህ ላይ ይህን አስከፊ ጥቃት በማድረሱ ላይ የኦነጉ ኦሮሞማ አገዛዝ ከወያኔ በምን ይተናነሳል? እስቲ በሁለቱም ጣምራ ጠላቶቻችን እየደረሰብን ያለው ጭፍጨፋ መፈናቀል የቅርስና የንብረት ውድመት እንዲሁም ያደረሱብን የአገር ቀውስና የአገር ብተና አደጋ አነጻጽረን ፍርድ ለመስጠት እንሞክር። ሁለቱም እጅና ጓንት ሆነው በፈጸሙት የአገርና የህዝብ ክህደት ወንጀል ዋና ተፎካካሪ ጠላቶቻችን ናቸው። ሁለቱም የትግላችን ኢላማዎች እንጂ ከዝንጀሮ ቆንጆ መርጠን አንደኛቸውን ወዳጅ ብለን ደግፈን ሌላውን ደግሞ የበለጠ ጠላት አድርገን የምንሞላቀቅበት የፖለቲካ መድረክ ላይ አይደለንምና እኛ አሁን የምንገኘው ባንበሳና በጅብ መካከል ነው። ከሁለቱን አንዳቸውን እንምረጥ ብንል እንኳን ሁለቱ በሰላ ጥርሶቻቸው ሊቆረጣጥሙን የተዘጋጁ እንጂ አንዳቸውም አዝነው ሊመሩን የሚፈልጉ አይደሉም። ስለዚህ በከንቱ አንጃጃል። አንድ አባባል አለ። ትግልን ባቋራጭ ሊጠቀምበት የተመኘና ጎባኑን ሊወሽም የፈለገ ውድቀቱ አስከፊ ነው ይባላል። ባይገርማችሁ በእድሜ ያረጋገጥኩት ሐቅ ነውና ዝርዝሩን እነሆ። በተዳሪደት ጎባንነት አይንና በርበሬ ስለመሆናቸው የምታውቁት ነውና ተጨማሪ ትርፋንጀት በመምዘዝ አላተክራችሁም። እኔ አጽንኦት ሰጥቼ ማለፍ የምፈልገው በተለይ የፖለቲካ ጎባንነትን በተመለከተ መዳራቱ ሊያስከትል ስለሚችለው ጉዳይ ላይ ግንዛቤን አስጨብጬ ለማለፍ ነው። ኢህአፓ በአገራችን ታሪክ የመጀመሪያው ፓርቲ ሆኖ ሲከሰት በተለይ ብርሃነ መስቀል የታጋዮች አውራ ተደርጎ ነበር ዝናውን የሰማሁት። ታዲያ ኢህአፓ ስልጣኔን ቀንሶብኛል በሚል ሰበብ አንጃ ፈጥሮ የመሰረተውን ድርጅት ለውድቀት ዳርጎ እጁን ለደርግ በሰጠበት ማግስት ነበር ባፈቀረው የፖለቲካ ጎባኑ ግንባሩን በቀይ ቀለም ተቦድሶ ያረፈው። ሁለተኛው አንጃ ደግሞ አጥንቴ ጎብጦ ስጋዬ ተሸብሽቦ እስከመቼ ነው ስልጣንን ቀምሼ ሳላጣጥም የምሞተው በሚል ኢህአፓን አሳልፎ ለወያኔ ለመስጠት ሲንቀሳቀስ በአባላቱ ቆራጥ ተጋርሎ ተዋርዶ ቢባረርም የፖለቲካ ጎባኑ ወያኔም ብላሽና ከንቱ መሆኑን ተገንዝቦ ወግድ ብሎትና ፊት ነስቶት ነበር እየተ እንደተንቀዋለለ ያስቀረው። በኋላም ቀን ወጣልኝ አዲስ ጌታ መጣልኝ ብሎ በመዝለል ዛሬ ገና ንጉስ ጠቅላይ ሚኒስትሩን አገኘው ብሎ ቃሽቶ ባጓራ ማግስት ኮሎኔሉም ለጊዜው ተጠቅሞበት ቤሳቤስቲን ሳይሰጠው ነበር ወደ ስደት ጎጆው ተንፋቆ ምድጃ ስር ወድቆ እሳት እንዲሞቅ ያባረረው። ይህ ነው እንግዲህ የፖለቲካ ጎባንነት አጉል መዳራት የሚያስከትለው መዘዙና ውጤቱ። ዛሬስ ከዚህ ውድቀት ተምረናል? አብይን ደግፈን በመቆም ወያኔን ብቻ እናጥቃ የሚለው አባባል ከፖለቲካ ጎባንነት መዳራት የተለየ አካሄድ አይደለም። ውጤቱም ውርደትና ላቀሴልም በፖለቲካ ጎባኑ ብቻ ሳይሆን በገዛ ህሊናም ተጠቅቶ በፈጸመው ስህተት እየተብከነከነ ቀባሪ ያጣ ሟች መሆኑን መገንዘቡ ተገቢ ይሆናል ነው ምክሬ። አሁንም ልድገመውና እኛ ኢትዮጵያውያን በሁለቱ ያገጠጡ ዘረኛ አንበሳና ጅብ መካከል ነው የምንገኘውና መዳን ከፈለግ በተቻለን ሁሉ መንገድ ሁለቱንም በጣምራ ጠላትነት ፈርጀን አመረን በመዋጋት ብቻ ነው ራሳችንንና አገራችንን ከሞት ማትረፍ የምንችለው። ከዚህ በዘለለ መከራው ይምከረው ይባላል አይደል? እኔስ ምን ተዳዬ የፖለቲካ ጎባን ፍቅር ተንበርካኪዎች መንገዱን ጨርቅ ያርግላችሁ ብዬ ከመሰናበት በስተቀር። ህዝባችንን በተመለከተ ግን ሰው መቼም በጆሮው ከሰማው ይልቅ በአይኑ ያየውን ነው አስጨብጦ የሚያምነውና እስቲ ያብያ ገዛዝ ለጆሮአችን የሚስማሙትን መርጦ ከማስደመጥ በዘለለ ባይናችን ባየነውና መራራ ገፈቱን በቀመስነው ልቀውነታውን ተገንዝበን እኛንም አገራችንንም የሚጠቀም ውሳኔ ላይ በመድረስ ካለፈው ስህተታችን ትምህርት ቀስመን በተባበረ ኃይል ጠላቶቻችንን ድባቅ መተን ወደ መቃብራቸው ለመወርወር እንነሳ። በመጨረሻም ጠላቶችን ለይቶ በማወቅ ጠንክሮ የታገለ ታጋይ ብቻ ነው አቸናፊ የሚሆነው የተባለውን የውቅ ታጋዮችን አስተምህሮት በተግባር እናውለው ሲሉ መልእክታቸውን ያደረሱን በላይ ተሰማ ከአባይ ማዶ ናቸው። ይድረስ ለፍኖተ ዴሞክራሲ አዘጋጆች ህዝብንም ሆነ ድርጅትን የሚጎዱትን የውስጥ ጠላቶች ደርግ አምስተኛ ረድፊላቸው የነበሩና ከሃዲ ጥጥቅ አፈጪዎች ናቸው። ትጥቅ ፈትተው ለኦሮሞ ጠባቦች አሳልፈው የሰጡት የኛዎቹ ጠማማዎች እነ ብርሃኑ ነጋ፣ ዳኛቸው አሰፋ፣ አክሎግ ቢራራ፣ መርሻ ዮሴፍ፣ አንዳርጋቸው ጽጌ ወዘተ ናቸው። ህዝቡ ለእያንዳንዶቹ ያለውን ቀና አመለካከትና የብሩህ ቀን ተስፋ ተጠቅመው አጭበርባሪው አብይን አገራድን ሙሴ ብለው ብዙ አደናገሩ። በኪነት በስክ ብዙ አልተዋጣልንምና ሰለሞን ተካልኝ ቀንደቡ እንደተጠበቀው የወያኔ በርሜል ሲሆን እና ሌሎች ስንት ሰማይ ጠሪዎችም ላብይ ዘፋኞች ሆኑ። ይማረነ ክርስቶስ አሰኙን። ስለነሱ የማነሳው አሁንም ተወናብደን ጣላትን ወዳጅ ብለን እንዳንገኝና ህዝብ በአንድነት ተደራጅቶ የየራሱ መሪ በመሆን ይታገል ጥሪን ለማሳሰብ ነው ሲሉ ጌታቸው ብዙአየው ከካልጋሪ ካናዳ ደብዳቤያቸውን አጠናቀዋል። Thank you. የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር ኢትዮጵያ ሀገሬ የሞተላትን አንገዋላና ጥላ የተመላሸገባትን እና የገደላትን አቅፋ ተነካክሳ ተቦጫጭራ በጥይትና በስለት ቆሳስላ ቀና ስትል ውጋት እየጠረቃት አንገቷን ደፍታ እኛንም አስቆዝማን ጥርስ አስነክሶል ጥርስ ያፋጨን ባጀን በተለያዩ ወቅቶች ህዝባዊ ትግሉን እየጎዱ የሚገኙ ከርሞ ጥጃዎች ጭንቅላቶቻቸው ከጫጭቶችም ያነሰ ደግሞ እየደጋገሙ የተፉትን አክታ መልሰው መላልሰው የሚልሱ አንጃዎች እንደምቦቃቅላ ህፃናት መሬት ለመሬት የሚንፋቀቁና ጫማ የሚልሱ ማያጃል ባይሆነ የፖለቲካ ድርጅቶቻቸውን ሲጥፉና ሲደርሱ ይያያል ያልቋስተዋይነት መገፍተር የሚያንገበግበናል ያኔ ህዝባዊ ትግልን ሀ ብለን ስንጀምር ጸረ ኢምፔሪያሊዝም ጸረ ፊውዳሊዝም ጸረ ካፒታሊዝም መሆኑን አውጀን ተነሳን ኋላ ፊውዳሊዝም በመቃወማችንና ህይወታችንን ከፍለን አመረን በመታገላችን በአሜሪካ የሚመራውን የኢምፔሪያሊዝም ኃይልን የጅዙር ቀኛ ገዛት መሆኑን አጋልጠን ተፋለም ካፒታሊዝም የላባደሮችን ጉልበት እየበዘበዘ ጥቂቶችን የሚያበለጽግ ህልቆ መሳፍርቱን ለቁራኛ ድህነት የሚዳርግ ስርዓት መሆኑን በማጋለጥ ላባደሮች መብቶቻቸውን ለማስከበር እየተደራጁ እንዲታገሉ ቀሰቀስ ለ49 አመታት የኢሃፓ የማዘን ድንጋይ ይህ በመሆኑ የተለያዩ የኢምፔሪያሊስት ኃይሎች ኢሃፓን የተለያዩ አሻጥሮችን በመጠቀም ከሀገሩ ከኢትዮጵያ ፖለቲካ ሲገፈትሩት ስሙን ሲያጠፉት እና ሲያስጠፉት እዚህ የዘመን አንጋዳ ላይ ደረሰ ኢምፔሪያሊዝም በተቀዳሚነት አሜሪካን ሸርኮቿን በሚመለከት ሲሆን የሩሲያና የቻይና የቱርክና የባህረ ሰላጤው ሀገራትም እያካተተ መሆኑን መገንዘብ የህዝባዊ ትግሉን ትልም እና ግብን ያጠናክረዋል። አንዳንድ የዚህ ዘመን ምሁር በሉን ባዮችና ወጣቶች ኢሃፓ ፊውዳሊዝምን ካፒታሊዝምን ኢምፔሪያሊዝምን በመታገሉ የውግዘት ናዳ ወረዱበት አሜሪካን ለማስደሰት ተብሎ ካፒታሊዝም የእድገት መሰላል መሆኑ ቢነገርም እያበለጸገ ያለው ጥቂት ዘረኞችን ሲሆን ሰፊው የኢትዮጵያ ህዝብ ግን በሚዘገነን ሁኔታ እየጎሰቆለና እየደህየ ነውና ኢሃፓ ጸረ ካፒታሊዝም በመሆኑ ሊከበር እንጂ ሊወገዝ አይገባውም። ለፊውዳሊዝም መንኮታኮት ኢሃፓ ያደረገው ተጋድሎ ሚዛን በመድፋቱ ያጤውን ስርዓት በመታገሉም የሚያወግዙት ብቅ ብቅ እያሉ መሆናቸውን እያስተዋልን ነው። ኢሃፓ ራሱን ደርግ እያለ ይጠራ የነበረውን ፋሽስታዊ ወታደር አገዛዝ የተቃወመው ገና ከጅምሩ ሁሉን ያሳተፈ ጊዜያዊ ህዝባዊ መንግስት ይቋቋም በሚለው መፈክር የኢትዮጵያ ህዝብ ከዳር እስከ ዳር በመንቀሳቀሱና ለፈላጭ ቆራጭ ወታደራዊ አምባገነን አገዛዝ አልመች በማለቱ ደርግ የመከራ ጅራፍ አወረደበት። ኢሃፓ የጎሳ ፖለቲካ በህዝብ ጫንቃ ላይ ለመኮፈስ የሚጓዙበት አቋራጭ መንገድ ሲሆን ውጤቱ አንድነትን ማናጋት ህዝብን በቋንቋውና በሃይማኖት ሳቢያ ባሰቃቂ ሁኔታ መጨፍጨፍ መሆኑን በማጋለጥ ከ40 አመታት በላይ እየታገለ የሚገኝ ከህዝብ አብራክ ይወጣ ድርጅት ነው። አሜሪካ ቆጥቁታ ያሳደገችው ቡችላ ተዛዟን ለመቀበል እየተጓተተ በመሆኑ በኢትዮጵያ ህዝብ ተወግዞ ወደ ትግራይ የተሰባበረው ወያኔን መልሳ በህዝብ ላይ ለመጫን ድንጋዮችን እየፈረቀለች ባለችበት በዚህ ወቅት በአገር ወዳዱ ህዝብ ውግዘት እየወረደባት መሆኑን ባሰብኩ ቁጥር ኢሃፓን አስታውሳለሁ። ተደጋግሞ እየተነገረ ያለው ዘረኝነት በዘረኝነት አይወገድም የሚለው ሀቅ ነውና አገር ወዳዶች በጎበዝ አለቃ እየተደራጀን የሀገራችንን እድገት ለማስከበር በጽናት ቆመን መታገል የግድ ይለናል። ስለዚህ የሀገራችንን እጣ ፈንታ ለሌላ ጠባብና ጽንፈኛ ቡድን አሳልፈን መስጠት አይገባንምና እየተደራጀን እንታገል የሚል ጥሪን ማስተጋባት ወደድኩ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ መልእክታቸውን አድርሰውናል።
ተለመደውን ያክፍሮት ሰላምታይን ለውድ አድማጮቻችሁና ለእናንተ የሰርጭቱ አዘጋጆች ያቀርባሉ። ይህን ደብዳቤን እንድታስደምጡልኝ በትህትና ጠይቃለሁ። የአብይና የወያኔ ጦርነት በፍጹም መጀመር አልነበረበትም የሚለው አስተያየት የኔ ብቻ ሳይሆን የበርካታ ሀቀኛ ሀገር ወዳድ ሰዎች ሁሉ ነው። የተቃወምነው ገና ከጅምሩ እንጂ ዛሬ ችግሮቹ ቁልጭ ብለው በወጡበት ሰዓት አይደለም። ይህ ማለት ግን ወያኔ ላይ ጥላቻ የለንም ማለት አይደለም። ምንም በማወላዳ ሁኔታ በወያኔ ላይ ያለን አመለካከት አጠራጣሪ ሳይሆን ትግላችን ወያኔን ከመድረገጽ ለማጥፋት ነው። የወያኔና ያብይ ጦርነት መሰረታዊ ዓላማው በአንድ በኩል ያብይን ስልጣን ለመንከባከብ ሲሆን በሌላ መልኩ ደግሞ ወያኔ ያጣውን ስልጣን ለማስመለስ ነው። በሚገባ አነጋገር ጦርነቱ ህዝባዊ አይደለም። ስልጣን ፈላጊ መሪዎች ስልጣናቸውን ላለማስነካት ሲሉ ህዝቡን ከትግሉ ለማዘናጋት ወራሪ መጣብህ ከተት ብለው ለጦርነት ሲማግዱት ተደጋግሞ የታየ በመሆኑ ስለዚህ አይነት ጦርነቶች አላስፈላጊነት የምንናገረው በደፍረት ነው። በርግጥ ይመጀመር ያልነበረበት ጦርነት በአብይ መሰሪ አቋምና በወያኔዎቹ ጭካኔ ህዝብ ራሱን ለመከላከል ሲል የጎበዝ አለቃውን እየሰየመ በአፋር በወሎ በጎንደርና በሸዋ የኢትዮጵያዊነት ግዳጁን እየተወጣ ይገኛል። የጦርነት በዙ መሃል የደምቂም እንደፈጠረ የታወቀ ነው። ጦርነት አውዳሚ ባህር ያለውና የህዝብ ህይወት ቀጥፏል። ያገር ንብረት አጥፍቷል። ሰላም አደፍርሷል። አብይ ወደ ስልጣን ሲመጣ የዶሮ ላባ ያህል ይመዝን የነበረውን የሆነ ግን ጦር ከኤርትራ ነቅሎ ከነመሳሪያው ወደ አገር በትግራይ አድርጎ እንዲገባ ፈቅዶለታል። ኦነግም መሳሪያውን ሳይፈታ ወደ ተመቻቹለት ጫካዎች እንዲሰፈር ተደርጎ አገር ሰላም ነው ብሎ ይኖር የነበረውን አማራና ሌሎችንም ማፈናቀል ማሳደድና ባሰቃቂ ሁኔታ መግደሉን ቀጥሎበታል። በአስር ሺዎች የሚቆጠሩ ንጹሃን አማራዎች ኦነግ አልካዳዊ በመሰለ መንገድ ከነ ህይወታቸው ሲያቃጥላቸው ከኖሩበት ቄስ ያፈናቅላቸው ጠቅላይ ሚኒስትር ባይነኝ የተባለው አብይ አልሰማሁም አላየውም እያለ ማሾፉን ተገንዝበን ልባችን ደምቷል። መጀመር ያልነበረበት ያብይና የወያኔ ጦርነት በወያኔ በላይነት እነሆ ከአንድ አመት በላይ ዘልቆ ያየነው ቀጠቀጥናቸው ደበደብናቸው መሄጃ ሳጣናቸው ወዘተ ተብሎ ሲነገረን መናልባት ፕሮፖጋንዳው መደጋገሙ የተነሳ እውነት አድርገናል። ዛሬ ህዝባዊ ማዕበሉ ወያኔን በማስጨነቁና አብይም በወታደራዊ ክፍሉ ወያኔን ማንበርከክ ስለተሳነው ሁሉም እርቀ ሰላምና ውረድ በውጭ አገር መሪዎች እያስመከሩ ይገኛሉ። እርቀ ሰላም እኮ ገና ከጅምሩ ብዙ ደም ሳይፈስ ያገር ንብረት ሳይወድምና ሰላም ሳይደፈርስ ማካሄድ ይቻል ነበር። እርቀ ሰላም ዋርጅቶም ቢሆን መካሄዱ ለህዝብ ፎይታ ነውና ጦርነቱ መቀጠል አለበት ተብሎ መታሰብ የለበትም። ግን የሁለቱ ወገኖች እርቀ ሰላም ህዝባዊ መንግስትን ወን ወደም ያደርገው ጊዜያዊ ህዝባዊ መንግስት መቋቋም መሸጋገር ሲገባው ብቻ ነው የኢትዮጵያ ህዝብ ፎይታው የሚያገኘው። ሁለቱም ጠረኞች የፈጠነ ድል ማግኘት ሲሳናቸው ሰበብ ሲደረድሩ መስማት ከጀመርን እንደ ጦርነቱ አመት አስቆጥሯል። ጥቃቱ ያየለብን ሻቢያ ለአብይ በማገዙ ነው። ባልጠበቅነው ድሮን ወይንም ሰው አልባ አውሮፕላን ስለተደበደብን ነው። በጀት ስላቆሙብን ነው ወዘተ ሲል ወያኔ ይጮሃል። አብይ ደግሞ እና አሜሪካ ወያኔን ያግዛሉ ኦነግ አብሮ ይወጋን ነው። የውጭ ሀገር ሰዎች ከወያኔ ጋር ተሰልፈዋል። ጦርነቱን በሳተላይት መረጃ ያግዟቸዋል። የትግራይ ህዝብ አብሮ ይወጋናል የሚባሉ ማለቂያ የሌላቸው ለቅሶዎችን እየሰማን ነው። የሁለቱም ወገን ተዋሮች በጦርነቱ ላይ የፕሮፖጋንዳ ዘመቻ ከፍተው ጦርነቱ እንዳይቆም ቤንዚን እያርከፈከፉበትም ይገኛሉ። የሀገር ጉዳይ ነውና ዲያስፖራ ያለው ኢትዮጵያዊ የዶላር ድጋፉን አላቋረጠም። ዲያስፖራው ዶላሩን አሰባስቦ ሲልክ እርዳታ ወደ ሀገር ከመግባቱ በፊት በጩሉል አክቲቪስቶች ይቦጨቃል። ተርፎ ወደ ሀገር የገባ መዋጮ ደግሞ በርሙዳ ትሪያንግል ውስጥ እንደተዋጠ መርከብ ድራሹ ይጠፋል። ደርሶናል የሚል ምስጋናም የለም። ገንዘብ አሰባሳቢዎቹ ሁሉም ባይሆኑ በርካታዎች ገንዘብ ማሰባሰቡን ከሀገር ቤት መሬትና ቤት ማግኛ ዘዴ በልባቸው ሰንቀው ነው እንጂ ህዝብንና ሀገርን ወደው አይደለም። ዲያስፖራ ሆኖ መሬት የተመረው በመለስ ዘመንና አሁንም ዳው ኢትዮጵያዊን ከመሬቱ ተፈናቅሎ የተቀማውን ቦታ ነው። ዲያስፖራው በማህበር እየተደራጀ ከገበሬው የተነጠቀውን መሬት ያወቀ ገስቷል። ደርግን ያናወጠው የኢሃፓ ትግል ለዛሬ የሚሆን ብዙ ጠቃሚ ትምህርቶች አሉት። በዚህ የታቀፈው የሃፓን ድራሹን ለማጥፋት ድርግና መይሶኖች ያደረጉትን የግፋሰሳም ወይም ፍተሻ እናስተውሳለን። ድርግ የሽብራዎችን አውጥቶ አረመናዊ ሽብሩን ሲያካሂድ ፈታሽ የተባሉት በቂም በቀል የተጣሉትን እስር ቤት አወርደዋል። ወሚስቶችን ለባለማረግ ባሎቻቸውን አስረዋል። ንብረት ለመዝረፍ ባለ ንብረቱን አስረዋል። የኋላ ኋላ ደግሞ ማሰሪያ ቦታ ሲሞላ ግድያውን አፋፍመውም ነበር። ዛሬ ወያኔ በረታብን በትግራይ ተወላጆች ነው ብሎ ለክ እንደ ደርግ ጊዜ መሰል የትግራይ ተወላጆችን ማሰር ተጀምሯል። አብይም አዋጅ አውጥቶላቸዋል። የስለላ ስራውን ለወያኔ የሚሰራው ደግሞ ከትግራይ ተወላጁ ልቆ ያለው ሆዳሙ ኢትዮጵያዊ ነኝ ባዩ እንደሆነ ሁሉም ያውቀዋል። ይህ በጅምላ በያገሩ ያለውን የትግራይ ተወላጅ ማሸበር ከደርጉ ያሰሳ ዘመን ጋር ይመሳሰላል። በኮሎኔል መንግስቱ የተሰራው ግፍ በዘመኑ ኮሎኔል አብይ ሲደገም ለካስ ግፍ ራሱን ይደግማል ወይም ታሪክ ራሷን ትደግማለች አይነት ይሆን። ባንድ በኩል ያለን ሁሉ ይዘተዘጋጅ ማለትም ዱላ ቢላ መጥረቢያ ሽጉጥ ጠመንጃ ይዘ ወያኔን ተጠባበቅ ባላስ መሳሪያቹን አስረክቡ ማለት ምን ማለት ነው? ሰሞነኛ የሆነውን አስቸኳዩን ፓርላማው አጸደቀው አሉን። ለመሆኑ ፓርላማው ባጸደቀው ኑሮ የት ሊገቡ ነበር? ኮሎኔል መንግስቱ ፋሺስት መሆኑ የታወቀ እሱን መቃወም አገርን መቃወም ነው ተብለን ነበር። ዛሬም ደግሞ አብይን መቃወም ኢትዮጵያን መቃወም ነው ባይው ትንሽ አይደለም። አብይን ለቀቅ አድርገን ወያኔን እንዋጋ ሐሳብም ወዲህ ወዲያ ሲነፍስ ይሰማል። አብይ አገርን እያጠፋ ያለ እንደግፎ ማለት ምንኛ መጃጃል ይሆን? የጥፋቶቹ ሁሉ ንጉስ አብይ መሆኑ እየታወቀ አብይን እንቶ ማለት ምን ማለት ይሆን? ጥሩ አጥፊና መጥፎ አጥፊ የሚባል አፈረጃጀት ተጀምሮ ይሆን? አብይ ጥሩ አጥፊ ወይም መጥፎ አጥፊ ለማለት ይሆን? ግራ ተጋብተው ግራ አጋቡን እኮ ወገን። አሸናፊ የሌለው ጦርነት በማካሄድ ህዝብን ከመስጨረስና የሀገር ሰላም ከመደፍረስ ይልቅ ቋቀቢልም ተደራድሮ ሰላምን መፍጠሩ አማራጭ የለውም። የትግራይን ተወላጆች ማሸበሩና ማዋከቡ ጦርነቱን ለማሸነፍ ፈጽሞ አይረዳም። በፕሮፖጋንዳ ብዛት የጦርነት ድል አይመጣም። ያዳማጫቸውን ቁጥር አበራክተው ገንዘብ የሚሰሩ ዩቲዩበሮች ህዝቡን እየወጉ ነውና ከርኩስ ድርጊታቸው ካልተቆጠቡ ህዝቡ ጆሮውን አይስታቸው። ተደጋግሞ እንደተባለው ወያኔን ድል የሚነሳው ህዝብ ብቻ ነው፣ በተለይም የራሱ የትግራይ ህዝብ። በመሆኑም ይህን የህዝብ ኃይል አታደፍርሱት በማለት ደብዳቤያቸውን ያደረሱን አሸናፊ ሙልጌታ ከካዛንቺስ አዲስ አበባ ናቸው።
ኒያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ወያኔ የተባለውን ወሮበላ ታጣቂ ቡድን በመጠቀም ኢትዮጵያን ከፖለቲካው ካርታ ለማፋቅ የተከፈተው የፕሮክሲ ጦርነት በአማራና አፋር ወገን ላይ ያደረሰ ያለው እልቂት፣ የኢኮኖሚ ውድመት፣ የሚሊዮኖች መፈናቀል፣ የረሃብና የመከራ ቸነፈር መንጽኤው ልክ እንደ ተናንቱ ወታደራዊው ጁንታ ደርግ ለዚህ ወሮበላ ቡድን ትግራይ ለቆ ነጻ ግዛት ሰጥቶት በመውጣቱ ፋፍቶና ለስልጣን በቅቶ ኢትዮጵያን ለ27 አመታት አደባይቶ በብዙ ዘመን አብሮ መኖር ዙሪያ የተገነበሩ ህብረብሔራዊ እሴቶቿን ገዝግዞ አዳክሞ በህዝብ ትግል ሲመጣ ኢትዮጵያ ተክቶት በሄደው የጠባብ ዘረኞች መንጋ ዳግም ተጋለጠች። ይኸው የጸረ ኢትዮጵያ ጸረ አማራ ጸረ ኦርቶዶክስ ክርስቲያን አገዛዝም እንዲሁ አልቆለት ለነበረው ወያኔ ትግራይን ብቻ ሳይሆን የሀገር ንብረት የሆነውን መሳሪያ እንዳለ ትቶለት ወጣ። በመሆኑም ወያኔ ጦርነቱን ወደ አማራው ምድር አዘመተ። ይህ ዘመቻ ሁለቱም ጸረ አማራ ጠባብ ዘረኛ ኃይሎች ስትራቴጂክ ጠላት ያደረጉትን አማራ ለማድቀቅ ተጠቀሙበት። አልፎም የሀገሪቱን መውጫና መግቢያ በር ለመዝጋት የአፋርን ህዝብ አረመኔያዊ ሽብር ሰለባ አደረገ። ዛሬ ወያኔ በአማራውና በአፋሩ አካባቢ እያደረሰ ያለው የዘር ፍጅት የሰሜኑን ሁኔታ ሽፋን አድርገው ኦነጎችና አብዲሳዎቹ በወለጋ በቤኒሻንጉል የዘር ፍዳት እያካሄዱ ናቸው።
በአዲስ አበባና ሌሎችም አካባቢዎች በዚሁ ጫጫታ ሽፋን የተነሱበትን አንድ ብሔር የማንገስ አገር አፍራሽ እንቅስቃሴ በኢኮኖሚው በማህበራዊውና ፖለቲካዊው ረድፍ በሰፊው ተያይዘውታል። ለዚህም ነው የወያኔ ሽብር ለኦፒዲዮ ለብልጽግናዎቹ መደበቂያ እንዳይሆን እንንጠንቀቅ በሚል ያንድነት ኃይሉን እያፈሰብኩ ባለጊዜዎች የህዝብን ጆሮ መጫወቻ ሊያደርጉ ሲንጫጩ ነቃው ነቃው ባዩ ወገን ኃይልም በዚሁ ሰለባ እንዳይሆን አስተውለን እንጓዝ ብዬ መጠቆም እፈልጋለሁ። የሀገር የወገንና ያንድነት ኃይል ሁለቱን ወፍ ባንድ ድንጋይ ብሎ ቢራመድ ነው የሚያዋጣው። ሆኖም ግን የትኛውም መንገድ ቢመረጥ መታሰብ የሌለበት ነገር ቢኖር ላንዱ ግንባራችን ለሁለተኛው ጀርባችንን ሰጠን ከተሰለፍ መጪውም ሌላ ሳይሆን እንዲሁ የከፋ ነው። አገራችን ራሷን በራሷ የማስተዳደር ሉዓላዊ መብቷ የተነጠቀው በ1983 ዓመተ ምህረት ሶስቱን ጸረ ኢትዮጵያ ተገንጣይ ኃይሎችና ምንደኞች በባዕዳን የተሾሙበት ወቅት ነው። ወያኔም ሆነ ጉዲፈቻው ቪዲዮ የሉዓላዊነት ክፍተት የፈጠራቸው መርገሞች ናቸው። ዛሬ በልዕለ ኃያሉ መሪነት ምዕራባውያን በሀገራችን ላይ ያካሄዱ ያሉትን አገር የማፍረስ ዘመቻ የቀየውን የኢትዮጵያዊ አርበኝነት መንፈስ ተላብሰን ልንታገለው ይገባል። ሆኖም ግን የነሱ ፍጥር የሆኑት የትናንትና የዛሬ ወንጀለኞች አገሪቱን ለባዕዳን ጨዋታ ሜዳ ያደረጉት አሻንጉሊቶች ዛሬ ስለ ሉዓላዊነት በመደስኮራቸው የምንመሰጥ ከሆነ ተላላነታችን ጥግ ደርሷል ማለት ይቻላል። ወያኔና የጽንፈኛው የኦሮሞ መንጋ የሉዓላዊነታችን መገፈፍ ውጤቶች መሆናቸውንም ፈጽሞ ልንዘነጋ አይገባም ባይ ነኝ። ኢትዮጵያን ነጻ የምናወጣው የዚህ ሁሉ ጣልቃ ገብነት ወኪል የሆነው አገዛዝንም ስናስወግድና ሁሉን አሳታፊ የሽግግር መንግስት ስንመሰርት ብቻ መሆኑን ከማንኛውም ጊዜ በበለጠ ዛሬ የጋራ ግንዛቤ አለ ብዬ አምናለሁ። ይህችን አጭር መልእክቴን እንድጋራ እድሉን ስለሰጣችሁኝ ፍኖቶችን አመሰግናችኋለሁ። የዘረኝነት ማጥፊያ መድኃኒቱ በእኩልነት ላይ የተመሰረተ አንድነትና ህዝባዊ መንግስት ነው። የሽግግር መንግስት አሁኑኑ ይቋቋም ሲሉ ህሊና ግዛቸው ከሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ከታዩን ደብዳቤ የላኩልን ህይወት በትሩ ከኬንያ ናቸው። ፍኖቶች እንደምን ከረማችሁ? እንደበፊቱ በሳተላይት ባላገኛችሁም ወዲያ ወዲህ ብለንም እናዳምጣችኋለን። እንደ ጉረኞቹ ሳይሆን በተጨባጭ የህዝብ ድምጽ የሆነው ፍኖተ ብዙ ደንቃራ እንዳለበትም አውቃለሁ። ያባዎች ናችሁና በድርጅቱ ላይ የመጣውና ዳ ሁሉ እናንተንም ጨፍልቆ ሊያጠፋ የሚጥር ነው። የባዳኑ እንዳለ ሆኖ አገር በቀሎችስ ቢሆኑ አንድ ቀን የዚህ ተመክሮ ባለ ጸጋ ድርጅት መሪዎች ቃለ መጠይቅ ብለው ሲያቀርቡ ሰምተናቸው አናውቀም። በውጭ ያሉትም የለየላቸው ጸረዎች ናቸው። እነሱም እንዲጠናከሩ እርዳታው በሽበሽ ነው። በርግጥም ያልታደለ ትውልድ ያልታደለች አገር። ነገር ግን ፈጣሪዋ አለላትና የማፍረስ ምኞታቸው ከቶም አይሳካም። ግን እጃችንን አጣጥፈን እሱ ያመጣውን እሱ ይመልሰው በሚል መርካቱ ከጉዳት አያድነንም። ካህናትን የሚገድሉ ቤተክርስቲያናትን የሚያጋዩ ጭራቆች መጥተውብናል። ጸሎታችን ትግላችንን ማጀብ አለበት ሲሉ ህይወት በትሩ ከኬንያ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አንቺ ፍቅር አምባ hagani adi sadara
መሬት ደም ይፈሰሰለት የኢትዮጵያ መሬት ጀግና የሞተለት የቴደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ከለነ በእውቀት የሞላው ሁሉንም ያቀፈ ዓለማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ